የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ኢትዮጵያውያን ተመልካቾች በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አፄ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 15 ዳሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ አቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይመጣፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 15
ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ቢሸበራል ኢየሩሳሌም እኔማዩ ትርክባይ የምሸሽ ነው ከረሷባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔማዩ ትርክባይ የምሸሽ ነው
ዲላድራጊው ካሳ ጊዜው ደረቅ ረፋድ ነበር። ጥሩምባ መለከትና እንቢልታ ይነፋል። ነጋሪት ይተማል። ባጋተስ ባህያ በፈረስ ልዩ ልዩ ዕቃ እንዲሁም ምግብና መጠጥ ይጫናል። ጠመንጃ ጠመንጃ የያዙ መጠነኛ ቁጥር ያላቸው ወታደሮችና ጦርና ጋሻ የያዙ ብዙ ወታደሮች ከደማቁ መንደር ፊት ለፊት ካለው ገላጣ ሜዳ ላይ በተተከለው ታላቅ ሰቀላ ድንኳን ዙሪያ ቆመዋል። በዚህ ጊዜ ደጃዝማች ካሳና ወይዘሮ ተዋበች በድንኳን ውስጥ ብቻቸውን ተቀምጠው ይወያዩ ነበር። ታይ ተዚው ቆይ ድካሙ ገና አለቀቀሽም። ሁለተኛም ድሉ የማን እንደሚሆን ስለማይታወቅ በዚህ አስቸጋሪ መንገድ ልትንገላች አይገባሽም አሉ ደጃዝማች ካሳ። አይ እኔ ድካሙም ለቆኛል። ተዚህ በቀር እኔ አብሬ የሆንከውን ሆናለሁ እንጂ ተዚህ ተቀምጬ ለምን ሰውነት ያልቃል አሉ ወይዘሮ ተዋበች። ምን አለ ተዚህ ብትቆይ እኔ ይህን አልቃጣው። እንግዲህ እኔ በመዘምተው ሁሉ ተንገላተሽ ልዘልቂው ነው። ምን አለበት እኔስ አንተ ስትዋጋ ምግቡና መጠጡ እንዲዘጋጅ ሳደርግ ለመቆየት ነው። እማማራታቸው ጣራቸውን እያዘመቱ አይደለም ይዋጉት። እኔ ግን ተዚህ ብትቆይ ፈቃዴ ነበር አሉ ደጃዝማች ካሳ። ልጅካሳና ወይዘሮ ተዋበች ውይይታቸውን ሳይጨርሱ ቀኛዝማች ገብርዬ ወደ ድንኳኑ በችኮላ ገባ። ምንድነው ገብርዬ አሉ ደጃዝ ካሳ ወደ ቀኛዝማች ገብርዬ ቀና ብለው እያዩ። ተደምቢያተኛ ሰዎች ነው። ተፈንጃ አንድ ሰው ወሬ ይዞልን በፈረስ ለደረሰ ቀርቦ እንዲያነጋግሮት ብዬ ነው አለ ቀኛዝማች ገብርዬ። አስገባ ዛዲያ አንድ ወታደር አስልክብኝም ነበር አሉ ደጃዝማች ካሳ ገብርዬን እንደሽከር ሳይሆን እንደወንድምም እንደጓደኛም ያዩት ስለነበር። እኔ ብገባ ይሻላል ብዬ ነው አለ ገብርዬ። በልሽ አሉ ደጃዝማች ካሳ። ቀኛዝማች ገብርዬ ወጥቶ ደምቢያውን ሰውዬ ወደ ድንኳኑ አስገባውና ሰውየው ቁታውን እንደደገደገ ለጥ ብሎ እጅ ነሳ። ጣሹ እንደምን ነህ አሉ ደጃዝማች ካሳ። እግዚአብሔር ይመስገን አለ ጣሹ እጅ እየነሳ። ጣሹ የደጃች ክንፉ የልፍኝ አሽከር የነበረና በልጅነታቸው ወራት ከልጅ ካሳ ጋር አብሮ ያደገ ሰው ነው። በዚህ ጊዜ በፈንጃ ከተማ አንገቱን ደፍቶ ሲኖር ተስፋ ሁሉ ያረፈው በልጅ ካሳ ላይ ነበር። የልጅ ካሳን ከጎንደር ሸፍቶ መውጣት ወደ ቋራ ሲሄዱ በዚያ ደርሰው ካለፉት የልጅ ካሳ አሽከሮች ከሰማ ጀምሮ ማንም ለይቶ የማያውቀው ሰው በመሆኑ እስከ ጎንደር እየሄደ ስለ ካሳ የሚወራውን ሁሉ ያዳምጥ ነበር። በመጨረሻው እነቴጌ ስብሰባ አድርገው ስለ ካሳ ሲወያዩ ደጃች ወንዲራድ በተለመደው ተዛላፊነቱ ያን የቆሰሻጭ ልጅ ከነ ህይወቱ ይዤ ባላቀርብሎ ከባለሟልነት መዝገቦ ይፋቁኝ ብሎ በመፈከሩ ለደጃዝማች ወንዲራድ የሚያስፈልገው ጦር ተደራጅቶለት ካሳን ለመያዝ በመታጠቅ ላይ ያለ መሆኑን ሲሰማ ምንም ጊዜ ሳያጠፋ በፈረስ ወደ ቋራ ተጓዘ። ከዚያም ሲደርስ ነገሩን ለገብርዬ ነግሮ ወዲያው ገብቶ እጅ ሊነሳ ቻለ። ቀኛዝማች ገብርዬ ጣሹን ካስገባ በኋላ ሊወጣ ሲል ቆይ እንጂ ገብርዬ አሉ ደጃዝማች ካሳ። ገብርዬም መለስ ብሎ ቆመ። ና ወደዚህ ቁጭ በል አሉ ደጃዝማች ካሳ በጥጋቸው ወዳለው ቋንጣ ወንበር እያመለከቱ። ግዴለም ቆሜ ቆያለሁ አለ ገብርዬ። ተቀመጥ እያልሁ አሉ ደጃዝማች። ቀኛዝማች ገብርዬ በወንበሩ ላይ ተቀመጠ። ዛሬ አስጣሹ ምን ወሬ አመጣህልን አሉ ደጃዝማች ካሳ። ጌታዬ ሸፈቱ ከተባለበት ቀን ጀምሮ እስከ ጎንደር እየሄድኩ ወሬ ሰማ ነበር። በመጨረሻው ደጃች ወንዲራድ ያን የኮሶ ሻጭ እጁን ለፊጥኝ አስሬ አምጥቼ እንዲገርፉት ባላደርግ ተሰው አይጠሩኝ ብለው በቴጌ ፊት ፎክረው የሚፈልጉትን ያህል ጦር ተሰጥቷቸው በመስታጠቅ ላይ ናቸው ሲባል ስለሰማሁ ምንም ሳልዘገይ ወዲያው ተነስቼ ሌት ተቀን እየጋለብኩ ደረስኩ አለ ጣሹ። ሲደርስ ፈረሱ ደም ሸንቷል፣ እንዲያውም እንጃ ሳይሞት አይቀርም አለ ቀኛዝማች ገብርዬ። ተወው ቢሙት ጥሩ ፈረስ መጣ ስጠው አሉና ወደ ጣሹ ቀና ብለው በል እግዚአብሔር ዋጋን ይክፈልህ፣ አብሮ አደግ ማለት እንዲህ ነው። ቀኛዝማች የሚያስፈልገውን ሁሉ እዘዝለት፣ ወታደሩንም አደራጅ፣ አሁን ፀሐይ በረድ ስትል እንነሳለን አሉ ደጃዝማች ካሳ። ቀኛዝማች ገብርዬ እሺ ብሎ ተነሳና አቶ ጣሹን አስከትሎ ወጣ። ከዚያም ለጣሹ የሚያስፈልገው ሁሉ እንዲደረግ አዘዘና ጦሩና ጓዙ በቀኛዝማች እንግዳ ኃላፊነት ሲጓዝ እንዲቆይ አደረገ። ደጃዝማች ካሳና ወይዘሮ ተዋበች በድንኳን ውስጥ ብቻቸውን እንደቀሩ ተዋበች አሉ ደጃች ካሳ። አቤት አሉ ወይዘሮ ተዋበች። እንግዲህ ዘማች ነኝ ብለሻል አይደል? አዎን። በይ ተነሽና ባጭር ታጠቂ። እሺ። አሁን ወደ ገንቦኞች ሄደሽ ኮሶ በፍጥነት አስፈጭና ባንድ የብትን ድቁስ ቀንድ የኮሶ ዱቄት አስሞልተሽ አስይዥልኝ። ኮሶ ደግሞ ለምን ነው አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ ዘወር ብለው። እንዴ ተኛም ሆነ ተወታደር ድንገት በክፉ ቦታ ላይ ኮሶ ሊታየን ይችላል አሉ ደጃዝማች ፈገግ ብለው። ዛሬ አይተስ ቢሆን እንቆቆ አምክን ወይም ሌላ የኮሶ መድኃኒት ይጠፋል እንዴ አሉ ወይዘሮ ተዋበች። እንግዲህ ወታደር ትሆንሽ የሚያዙሽን መፈጸም እንጂ ሙግት የለም። እነ ገብርዬን አላየሽም? አንድ ጊዜ እንኳን ይሄ አይሆንም ሲሉ ሰምተሽ ታውቂያለሽ? ወታደር ትሆንሽ እንደነሱ ነው አሉ ደጃዝማች ካሳ እንደ መሳቅ እያሉ። እነሱንስ እናትህ ሳይደግሙ እግዚአብሔር የሰጠህ ወንድሞች ናቸው አሉ ወይዘሮ ተዋበች። አንቺም እንደ አያትሽና እንደ አባትሽ ልዘዝህ ማለቱን ትተሽ ወታደር የትሆንሽ እንደነሱ ታዘዥኝ አሉ ደጃዝማች ካሳ በቀልድ። እሺ አስፈጭቼ አስይዛለሁ አሉ ወይዘሮ ተዋበች እሳቸውም ፈገግ ብለው። እንደ አያትሽ ታላዘዝኩህ እያልሽ ታስቸገርሽኝ፣ በአንቺ ላይም እሸፍታለሁ አሉ ደጃዝማች ካሳ እየሳቁ። አረ እኔ ታዛዥ ወታደር ነኝ አሉ ወይዘሮ ተዋበች ከተቀመጡበት ተነስተው እየሳቁና መቀነታቸውን ጠበቅ አድርገው ቀሚሳቸውን ከፍ ከፍ እያደረጉ። እነ ደጃዝማች ወንዲራድ ከጎንደር ከተማ ሳይወጡ የተለመደ ስድባቸውን ሲቀጥሉና ፈሪ ዱላው ብዙ ነው እንደሚባለው እንንቀዋለን ለሚሉት ተራ ሽፍታ ቀርቶ እንፈራዋለን ለሚሉት ታላቅ መስፍን እንኳ ሊያደርጉት ከሚገባው በላይ ሲጨነቁና ሲዘጋጁ ቆራጡ ደጃዝማች ካሳ ምንም ጊዜ ሳያጠፉ ያሏቸውን ታማኝ ጀግኖች ይዘው በጣቁሳ አቋርተው ወደ ደንቢያ ገቡና የቴጌን መሃል ግዛት ዘረፉት። በየቦታው ያገኟቸውን የቴጌ አሽከሮችን መሳሪያቸውን ገፈፏቸው። በዚህ ሁኔታ እስከ ጎንደር ከተማ አካባቢ ድረስ ያለውን ቀበሌ ሁሉ ዘርፈው ከቋራ አፋፍ ወደሚዋሰነው ወደ ጣቁሳ ተመልሰው በዚያ ሰፍረው ተቀመጡ። ይህ የድፍረት አድራጎት በጎንደር ከተማ ሲሰማ እቴኬ ደጃዝማች ወንዲራድን አስጠሩና ይዤ መጣለው ያስተዚ መመፈከር ጆሮአችንን ስታደነቆር እጃችንን ልታፊዘን ነው አሉ በቁጣ። ይሄ ኮሶ ሻጭ ልጅ አለ ወንዲራድ፣ እናንተ እኮ የዚህን ቆለኛ ልብ አላወቃችሁትም። አሁን ፉከራው ይብቃና ሂድ አሉ እቴጌ። አሁን ዛሬ እነሳለሁ እኔ ንግስት አሽከር፣ ይሄ ኮሶ ሻጭ ልጅ ፍየል እረኛ አሁን በሽታ ደም እጅግሩን ተቆርጦ ዶሮ ጠባቂ ይሆናል አለ ወንዲራድ። ሆሆ እስቲ በፊት ይያስ ለመሆኑ እስከ ዛሬ ለምን ቆየ አሉ እቴጌ ወደ ወንዲራድ በትዝብት እየተመለከቱ። የንግስትማ ቤቴን ትእዛዝ ስትጠባበቅ ነዋ። አንድ ጊዜ ታዘዝኩ፣ ምን ሁለተኛ ትእዛዝ ያስፈልጋል? ሰራዊቱንና ስንቁን ሰጡኝ እንጂ መች ተነሳሁኝ። ንግስትማ ቤት ወይ ደሞ ግድ የለም፣ የሚያስቆጭ ነገር የለበትም። ዶሮ ጭራጭራ መታረጃዋን ካራ ወጣች የሚባለው በዚያ የኮሶ ሻጭ ልጅ መድረሱ ነው። ሸሽቶ ወደ ቆላው በመግባት እንዳያመልጥ ነበር እንጂ ያሳቤ መውጫ ቀዳዳ በማገኝበት ጉድጓድ ዘሎ ገብቶ ታገኘውትማ በማነድሬ አለ ደጃች ወንዲራድ። እሺ በል ዛሬ ወጥተህ እደር። እንደ ተናገርከው አርገህ ተመጣህ፣ መቼም የሚከፈል ውለታ ይሄ ነው ተብሎ አሁን አይነገርም አሉ እቴጌ። ደጃዝማች ወንዲራድ እጅ ነስቶ እና ተሰናብቶ ወጣ። በሐሳቡም የጦርነቱ ጉዳይ ሳይሆን ከጦርነቱ በኋላ የሚያገኘው እድል እየመጣ አቅበጠበጠው። እቴጌ በእድሜያቸው ስለገፉ እሳቸውን የማግባት ምኞት ብቻ አልመጣበትም እንጂ በዚህ ዓለም ላይ እቴጌ ሊያደርጉት ከሚችሉት ሌላ ነገር ውስጥ በምኞቱ ያልመጣበት የለም። ይሁን እንጂ ከሁሉም ይበልጥ ያጓጓውና ሊሆን ይችላል ብሎ ያመነው ካሳን ለፊጥኛ አስሮ ከእቴጌ ፊት አቅርቦ ሲፎክር፣ ከዚያ ካሳን እጅግሩን ቆርጠህ ዶሮ ጠባቂ አርገው ተብሎ ሲታዘዝና የካሳን እጅና እግር በሰይፍ ሲጎነዳድለው፣ አንድ እጅ ብቻ ሲቀር ግን ወደ እቴጌ ገብቶ ንግሥት ሆይ ሁለት እግሩና አንድ እጁ ተተቆረጠ አይበቃም? አንድ እጁ ግን ዶሮ ሲጠብቅ በትር ለመያዝ እንዲችል ባይቆረጥ ይሻል ይመስለኛል ሲላቸው፣ አያጅሬ ብልሃቷንም አታጣት፣ ሰው ጀግና ተሆነ ብልህም ይሆናል ልበል ሲሉት፣ ከዚያም ከጥቂት ቀን በኋላ ወደ ግቢ ጠርተው፣ ወንዲራል ድሮም አንተ እያለህ ልጄን ለዚያ ቆለኛ ድሬ አበላሽቻት ነበር። አሁን ግን ለሰራህልኝ ውለታና ለገባሁልህ ቃል ተዋበችን ሰጥቻለሁ። ተርሷም ጋር ሰኔ በታች ነህ ለርስት ጉልቴ በሙሉ ኃላፊ እንድትሆን አድርጌሃለሁ ሲሉት የሚሰማው ምኞት ነበር። ደጃዝማች ካሳ በዚህ ጊዜ ያስቡት የነበረው ደግሞ ሌላ ነበር። ከሁሉ በፊት የወንዲራድን ጦር እንደምን ድል አድርገው መመለስ፣ ከዚያም እንደምን አድርገው ኃይላቸውን ማጠንከርና ቋራ በሳቸው ምክንያት ሳይወረር ራሳቸው ወራሪ ሆነው መገኘት እንደሚችሉ ያወጡ ያወርዱ ነበር። ከዚህም ጋር ከፍተኛ ዓላማቸው እንደ ወንዲራድ ባለ ግብዝና በምኞት የሰከረ ደጃዝማች ተቀሽቶ እንዳይቀር አስፈላጊውን ጥንቃቄ ማድረግ እንዳለባቸው ያስቡ ነበር። እነዚህ ባነሳስም በጉብዝናም በአስተሳሰብም በጠቅላላው የተፈጥሮ ሁኔታ ፈጽመው የተለያዩ፣ አንዱ እግዚአብሔርና ተከታዮቹ የሾሙት ሌላው እነቴጌ የሾሙት ደጃዝማቾች፣ እነዚህን የመሰሉ የተለያዩ ስሜቶች በየልባቸው ይዘው የሚገጥሙበትን ጊዜ በናፍቆት ሲጠባበቁ የደጃዝማች ወንዲራድ ፊታውራሪ ጦር ደጃች ካሳ ሰፍረው ወደሚገኙበት ወደ ጣቁሳ አፋፍ ሄደ። ጣቁሳ በሙሉ ቆላ ቀመስ ቦታ ሲሆን በደንቢያ አዋሳኝና በጣና ለጣና ድንበር ያለው ክፍል እንደ ደንቢያ ሜዳማና ዋልካ የሆነ ምድር ነው። ከአለፋ ከተንከልና ከቋራ በሚዋሰንበት በኩል ግን ቆላነት በጣም ይሰማዋል። አብዛኛው ክፍልም የሚብለጨለጭ ጠጠር፣ አሸዋና ብልሽት እንዲሁም በጣም የማያድጉ በጣምም ቁጥቋጦ ያልሆኑ የነጭና የቀይ ግራሮች፣ የጠንበለሎችና የሌሎች እንጨቶች ቁጥቋጦዎች የሸፈኗቸው ኮረብታዎች ይገኙበታል። ጠዋት ተነስተው ከነዚህ ኮረብታማ ቀበሌዎች ባንዱ ላይ ሆኖ ወደ ምስራቅ አቅጣጫ ሲመለከቱ የጣና ሐይቅ ነፋስና ፀሐይ ሳይነካው በሰፊ ክፍለ አገር ላይ ተኝቶ ያደረ ጉም መስሎ ይታያል። ፀሐይ ስትወጣ ግን እንደ አንድ ነገር እየተብረቀረቀ ይታያል። የደጃች ወንዲራድ ፊታራ ሪቶር በኮረብታማው የጣቆሳ ክፍል በምትገኘው ኩራባስ ማርያም በምትባለው የማህበረ ስላሴ ገዳም ቅፈፍ ድንበር ጥግ አደረና ጠዋት ካሳ ሰፍረው ወደሚገኙበት ገሰገሰ። ደጃዝማች ካሳም የደጃች ወንዲራድን ጦር መቃረብ አውቀው ታድረው ኑሮ በጠዋቱ ጦራቸውን አደራጅተው ሲጠባበቁ የወንዲራድ ፊታውራሪ ጦር አፋፉን ወርዶ ወደ ጎድጓዳ ቦታ ሲደርስ ደጃዝማች ካሳ ጥሩምባና መለከት አስነፍተው ለወታደሮቻቸው ትእዛዝ ሰጡና የደጃች ወንዲራድ ጦር ገና ቀበቱን መውጣት እንደጀመረ ከወገቡ ላይ ተያያዙት። ወይዘሮ ተዋበች ከጥቂት ወታደሮች ጋር ጦሩ ሰፍሮበት ባደረበት ኮረብታ ላይ ሆነው በየዛፉ ስር ምግብ ያበስሉ ነበር። ደጃዝማች ካሳ የሚቀርበውን ወጥ የሚሰሩትም ራሳቸው ነበሩ። ሁለቱ ክፍሎች በዚያ ጠጠራማና ሾሃም ቦታ ላይ ውጊያ እንደጀመሩ ያለ ፈረስ ምንም ፈር ሊገፋ ከማይችለው የቴጌና የራስ አሊ ሰራዊት የተውጣጣው ጦር በትንሽ ጊዜ ውስጥ ነፋስ የበተነው ሆነ። አንዳንዱ ወታደር ጦር ወይም ጥይት ሳይነቃው እሸሻለሁ ብሎ ሲሮጥ፣ ባላገር እየቆረጠ ጥሎ ገና ካላቃጠለው የገጠጠ የግራር ሾህ ላይ ይቆምና ሁለት እግሩ በቆቂት ታንቆ እንደታሰረ በያለበት ቁጭ ብሎ ሾህ የተጠቀጠቀበት ውስጥ እግሩን ሲዳስስ ይማረድ ጀመር። ከደጃዝማች ካሳ አሽከሮች ውስጥ ቋረኞች የሆኑት ምርኮኞቹን ሲይዙ ቆለኛ እየተባሉ የሚሰደቡበትን ለማቃለል የካሳ ግልገል የዚያ ቆለኛ አባሮ ገዳይ ፈረስ እረኛ፣ የካሳ ግልገል ቆላ ያደገው ጠጠር አይደፍረው ሾህም አይወጋው እያሉ በማፌት ይማርኳቸው ነበር። ከደጃች ወንዲራድ ፊታውራሪ ጦር ውስጥ የሞተው ሙቶ፣ የተማረከው ሲማረክ፣ ያመለጠው ሸሽቶ ሰቢሰራቆ ላይ ከነጦሩ ወደ ሰፈረው ወደ ደጃች ወንዲራድ ደረሰ። ደጃች ወንዲራድ የሆነውን ሁሉ በሰማ ጊዜ ሬሳ ሁሉ ለዚህ ሬሳ ቆለኛ እውነትም የልብ ልብ ሰጣችሁት ብሎ በመፎከር ወዲያው ጦሩን አስጫለ። ደጃች ካሳም ከውጊያው መልስ ለወታደሮቻቸውም ለምርኮኞቻቸውም ግብር ካገቡ በኋላ ምርኮኞቹንና ቆስለኞቹን ሰብስበው የሚከተለውን ንግግር አረጉላቸው። እናንተ ለእንጀራ ስትሉ ጠላቶችን የምታገለግሉ ሰዎች ናችሁ እንጂ ካሳን እንበድል ብላችሁ የተነሳችሁ ጠላቶች አይደላችሁም። ደግሞም በእነሱና በእኔ መሃል ያለውን ልዩነት ስለማታውቁና ይህንንም ለምን አታውቁም ተብላችሁ የምትወቀሱበት አዋቂነት ስለሌላችሁ ነው እንጂ እውቀት ቢኖራችሁ ከእነሱ ጋር ሆናችሁ እኔን አትወጉም ነበር። ስለዚህ ያልቆሰላችሁት ቁስለኞች የሆኑ ጓደኞቻችሁን እያዘገማችሁ ወስዳችሁ ወደ የቤተ ዘመዶቻችሁ አድርሱ። አሁን ለቅቄያችሁ ተወንድራት ጋር ሆናችሁ ስትወጉኝ የማገኛችሁ ግን በራሳችሁ እንደፈረዳችሁ ታሁኑ እወቁት። ኋላ ጨካኝ ብትሉ ጨካኝ አለመሆኔን እግዚአብሔር ያውቅልኛል አሉ ደጃች ካሳ። ከምርኮኞች አንዳንዶችም ጌታችን በዚህ ሁነን እንድናገለግል ይፍቀዱልን ብለው ጠየቁ። ደጃች ካሳ ግን ወንዲራድን ሳላቸንፍ ተወታደሮቼ ላይ ሌላ ወታደር አልጨምርም፣ ከዚህም በቀር እናንተን ተዚህ ባስቀር ወታደሮቼ ስለከዱኝ እንጂ አንተ አላቸነፍክም ስለሚለኝ አሁን ወደ እየፈለጋችሁበት ሂዱ፣ ተወንዲራድ ጋር ባገኛችሁ ግን አይቀጡ ቅጣት ነው የምቀጣችሁ ብለው ምርኮኞችንና ቆስለኞችን አሰናበቱ። ከዚህ በኋላ ደጃዝማች ካሳ ጓዛቸውን አስጭነው ወደፊት መገስገስ ጀመሩ። እሳቸው ወደ እሱ ሲገሰግሱ፣ ደጃች ወንዲራድ ወደ እሳቸው ሲገሰግስ በዚያው በጣቁሳ ውስጥ ሰቀላ ዋርካ በሚባለው ቦታ ላይ ተገናኙ። የደጃዝማች ወንዲራድ ጦር ይህን ያህል ብዙም ባይባል በአስር ቤት የሚቆጠር ነፍጠኞችና በመቶ ቤት የሚቆጠሩ ጦርና ጋሻ የያዙ ወታደሮች ብቻ ካሉበት የደጃዝማች ካሳ ጦር ጋር ሲነጻጸር እጅግ ብዙ ነበር። የደጃች ወንዲራድ ጦር በብዛት ብቻ ሳይሆን ብዙ ነፍጠኞች ስለነበሩት በመሳሪያም ከፍተኛ ብልጫ ነበረው። አንበሳው ካሳ ይህን ጦር ማዶ ለማዶ ባየ ጊዜ ወደ ወታደሮቹ ዘወር ብሎ ጎበዝ፣ የቁጥሩ መብዛትም ይሁን የመሳሪያው ብልጫ እንዳያስደነግጥ፣ ቀፎ እንጂ ሰው የያዘው እንዳይመስልህ። ዛሬን ሁሉ ጠመንጃ ጦርና ጋሻ ለያዙ ወታደሮች ሳልሸልመው ባድር አያሳድረኝ አሉ። ከዚያም ጭነቱ እንዲራገፍና ወይዘሮ ተዋበች እንዳለፈው ጊዜ በጥቂት ወታደሮች እየተጠበቁ ለሚዋጋው ወታደር ምግብ እንዲያበስሉ ሰወር ባለ ቦታ ላይ ጓዙ ተራገፈ። ደጃዝማች ካሳም እስቲ ቀርቡንና ትዕዛዝ እስተመሰጣችሁ ቢተኩሱብን እንኳን ጥግ ያዛችሁ ቁም እንጂ እንዳትተኩሱባቸው አሉ። የደጃች ወንዲራ ጦር እየገሰገሰ መጥቶ ልክ ጥግ ለጥግ ነው ሲፈጠጡ በጎራዴ ግባው አሉና ደጃች ካሳ እንደ እብድ እየሮጡ በደጃች ወንዲራ ጦር መሃል ሲገቡ አሽከሮቻቸው ልክ እንደሳቸው በየግንባራቸው እየሮጡ ሲገቡ ደጃች ወንዲራ ጦር ተደናግሮና ግራ ገብቶት የሚይዘው የሚጨብጠው ጠፍቶት ዝብርቅርቁ ወጣ። የሁለቱም ወገን ወታደሮች በሽብርና በትርምስ መካከል ሆነው ከማጥቃት ይልቅ ነፍስን የማዳን ውጊያ ሲያሳዩ ደጃዝማች ካሳ ደጃች ወንዲራ በፈረስ ላይ ሆኖ ወዲያና ወዲህ ከሚልበት ደርሰው ተማረክ አንተ የሴት አሽከር አሉት። ወንዲራት አለና ደጃች ወንዲራ ጦሩን ወደ ደጃች ካሳ ደረት ይዩት ይለቀው ደጃዝማች ካሳ በቅልጥፍና ከጎሽ ቆዳ የተሰራ ጋሻቸውን ሲመክቱ በአካባቢው ላሉ ሰዎች ቢሰማ የሚችል ቋ የሚል ድምጽ አሰማና ጦሩ ወደ ኋላ ተፈንጥሮ ወደቀ። ደጃዝማች ካሳ ጋሻቸውን በአንድ እጃቸው ሲመክቱ በሌላው እጃቸው የፈረሱን እርካብ ረግጦ ጦሩን ለመወርወር የተንጠራራው ደጃዝማች ወንዲራ ተታፋው ላይ ጦራቸውን ቀጥቅበውበት ኖሮ የራሱ ጦር የካሳን ጋሻ በኃይል አጋሽቶ እንደወደቀ ጥቂት ቆየት ብሎ ከፈረሱ ላይ ተገለበጠ። ደጃች ካሳም ተነሳንት ወደል አሉና ደጃች ወንዲራድን ለምርኮኛ ጠባቂዎች ካስረከቡት በኋላ ወራዳቸውን መዘው የጌታውን መውደቅና መማረቅ አይቶ መንፈሱ በሞተውና ብዙውንም እነ ገብርዬ እነ እንግዳና እነ ገልሞ ቀደም ብለው በማረኩትና በጨፈጨፉት የደጃች ወንዲራድ ጦር መሃል ወዲያና ወዲህ እየተራወጡ ይማርኩ ጀመር። ከደጃች ወንዲራ ጦር መካከል ብዙ ሲሞት ሲቆስልና ሲማረክ የቀረው ሸሽቶ ወደ ደምቢያ ገሰገሰ። በዚህ ቀን ብዙ አይባል እንጂ ከደጃች ካሳ ወታደሮችም የሞቱና የቆሰሉ ነበሩ። ቀኛዝማች ገብርዬ እንኳ የልብሱ ጫፍ በጥይት ተመቶ ነበር። ደጃዝማች ካሳ ሟቾችና ቆስለኞችን አስነስተው ሟቾች በሕዝብ እርዳታ እንዲቀበሩ ካደረጉ በኋላ ቁስለኞችን ከደምቢያ ከተዘረፈው ከብት አንዳንድ ጥሩ ጥሩ ፍሪዳ እየጨመሩ በአካባቢው በሚገኙ መንደሮች ለአንዳንድ ደህና ሰው አደራ አስታማችሁ አድኑልኝ፣ ውለታችሁን እከፍላለሁ እያሉ አደራ ሰጧቸው። ከዚህ ድል በኋላ ልጅ ካሳ ትልልቆቹን ድንኳኖች ጦርነቱ ከተደረገበት ቦታ ጥቂት አለፍ ብለው በሚገኙት ሰፋፊ ዋርካዎች ዙሪያ አስተከሉና ፍሪዳው በብዛት ታርዶ በአካባቢ ያለ ሕዝብም በጥሪ መልክ እንጀራውን፣ ቅቤውን፣ ጠላውን፣ ማሩን እየያዘ መጣና ለባላገሩም ለወታደሩም ሰፊ ግብር ገባ። ምርኮኞች ወታደሮችም ከደጃዝማች ካሳ ወታደሮች ጋር ቀርበው በሉ ጠጡ። ደጃዝማች ካሳም ድንኳኑ ተተክሎለት ከዚያ ውስጥ እንዲቆይ ያደረጉት ቁስለኛው ምርኮኛ ወንዲራድ ወታደሩና ሕዝቡ አብሮ እንዳለ ወደ እርሳቸው ፊት እንዲቀርብ አዘዙ። ደጃች ወንዲራት ግራ ቀኝ በብቱን ከሱ ጋር በተማረኩ ወታደሮች ተደግፎ እያነከሰ በደጃዝማች ካሳ ወታደሮች እየታጀበ ወደ ታላቁ ሰቀላ ድንኳን ገባ። ገና ከመግባቱ ደጃች ወንዲራት አሉ ደጃች ካሳ። አቤት አለ ደጃች ወንዲራት። እናቴ ማን ናት? አላውቃቸውም። እንዴ እንዴት አታውቃትም? አላውቃቸውም። ኧረ ተው። ደጃች ወንዲራ አንገቱን ወደ መሬት ደፋ አርጎ ዝም አለ። አውቃታለሁ እያልህ ብዙ ጊዜ ትናገር አልነበረም እንዴ? አሉ ደጃዝማች ካሳ። ደጃች ወንዲራ አሁንም ምንም አልመለሰ። ደጃዝማች ካሳ በትጋቸው ወደ ተቀመጡት ወይዘሮ ተዋበች ዘወር ብለው በቀስታ በቀንዳስ ይያልኩሽን ኮሶ አሲዘሻል አሉ። አዎ አለ አሉ ወይዘሮ ተዋበች። አንድ ወታደር ተጠራና ቀንዱን ከያዘችው ገንቦኛ ኮሶውን ተቀብሎ በወፍራሙ በትልቅ ፋጋ አስበጥቶ ከዋንጫ ጋር እንዲያመጣ ተነገረውና ወጣ። ደጃቸው እንዲራስ አሉ ደጃች ካሳ። አቤት አለ ምርኮኛው ደጃች ወንዲራስ። መማረክና መማረክ ባንተና እኔ አልተጀመረም ነበር። እኔም ምርኮኛዬን ሁሉ ለማጉላላት የምፈልግ ሰው አይደለሁም። አንተ ግን ምርኮኛዬ ሳትሆን መርዘኛ እባብ ነህ። ለመሆኑ ተናቴ ኮሶ ገዝተህ ታውቃለህ አሉ ደጃዝማች ካሳ። አንሰጥቷል እንግዲህ የምትፈልገውን አርግ እንጂ በፍራት አታስተካይ አለ ደጃችሁ እንዲራት ፍራት በሰጠው ድፍረት። እሺ እሱንስ አንተም ባትረኝ አልተውም አሉ ደጃች ካሳ። ወታደሩ ገበታ በሚያክል ፋጋ ኮሶውን አስበጥቶ ባንዲት አገልጋያት ይዞ ረጅም ዋንጫ ራሱ ይዞ ገባ። በዚያ ያለው ሰው ሁሉ መጨረሻው ምን ሊሆን እያለ ሲጠባበቅ ወታደሩ እነዚህን ነገሮች ይዞ ሲገባ ሁሉም አይኑን በሱ ላይ አሳረፈ። ደጃዝማች እኔን በፈለገ ሁኔታ ብትሰድበኝ ተመቤት ተልከ መተ ብትወጋኝ ያው ስራ ስለሆነ ብዙም ባልተቀየምኩህ ነበር። ነገር ግን ምንም ያላደረገችህን እናቴን እኔን ወልዳ በማሳደጓ ብቻ እንደ አንድ እርኩስ ባላጋር አድርገህ በማየት በመቃብር ውስጥ እንኳን ዳታርፍ መከራ ስታሳያት በመኖርህ ይቅርታ ላደርግልህ አልችልም። የእናቴ የምወዳት እናቴ አጥንት ይወጋኛል። እንዳንተ ያለውን ግፈኛ እንኳን እኔ ፍጡሩ ፈጣሪም ያለ ርህራሄ በጭካኔ ይቀጣዋል። እኔን ብትማርከኝ ኖሮስ ዶሮ ጠባቂ ልታደርገኝ አልነበረም። በላሁን እኔም የእናቴን ሥራ ኮሶ መሸጥ ጀምሬያለሁና የመጀመሪያውን ጽዋ አንተ ቀመሰው አሉ ደጃች ካሳ። ደጃች ካሳ ይህን ሲናገሩ ጮሌው ወታደር በፋጋ ካለው ወፍራም የኮሶ ብጥብጥ በዋንጫ ሞላና ለደጃች ወንዲራት ሰጠው። ደጃች ወንዲራት በጣም ከሚፈራቸው ነገሮች አንዱ ኮሶ መጠጣት ስለሆነ ኮሶ በታየው ጊዜ አምክን ወይም እንኮኮ አስደቁሶ በማር እያስጠቀለለ መዋጥ እንጂ ኮሶ ተበጥብጦ መጠጣት በፍጹም የማይችለው ነገር ነበር ይባላል። እንዲያውም አንድ ቀን በማር የዋጠው አምክን ሳያሽረው ቀርቶ እንኮኮ ሊጠጣ ተበጠበጠለትና አንዷን ትንሽ ብርጭቆ መጠጣት አቅቶት ኮሶ ደቋሿ መደቆሻዋን በእጇ እየተፈጠፈች አሁን ሽሮ ማታ ዶሮ አሁን ሽሮ ማታ ዶሮ እያለች ስታደፋፍረው ኮራዲዮን መዞ ሲፎክር ቆይቶ ለመጠጣት ለሶስት ጊዜ ጎርጎጭ ጎርጎጭ ካደረገ በኋላ ሽቅብ ስላለው ወደ ሆዱ የወረደውም በአፉ የተጎነጨውም በብርጭቆው ውስጥ የነበረውም የእንቆቆው ብጥብጥ ባንድ ላይ ወጥቶ በኩታው ላይ ተገልብጦበት ፊቱን እንዳንዳች ነገር ኮስኩሶና አጥቆሮ እዲያ ማልወደውን ጠጣ ጠጣ ብለው ተጫወቱብኝ። አሁን ዛሬ አምክን አዘጋጅልኝና በማር ውጣለሁ፣ የዱባ ፍሬም ቆይልኝ በማለቱ ኮሶ ወይም እንቆቆ ጠጣ ከሚሉት ቢሞት ይሻለዋል እያሉ ይተርቱበት ነበር። በዚህ ጊዜ ግን በእኒያ መከረኛ ወይዘሮ አስጠገብ ላይ ሲያወርደው የኖረው ኮሶ ሻጭ የሚል ዘለፋ በታላቁ የጣቁሳ ፋጋ የተሞላ የኮሶ ፍሬ አፍርቶለት ሲመጣ ማምለጫ ቀዳዳ አላገኘም። ደጃች ወንዲራት ኮሶ የተሞላበትን ረጅም ዋንጫ ከወታደሩ እጅ ሲቀበል ሽታው ብቻ ሰውነቱን ሰበቀና አንገፈገፈው። ምን ነው ልጅ ካሳ ይቅር ብትለይ ከዚህ ሁሉ አንድ ጥይት ባትነፍገኝ ምን አለበት አለ። እኔም ስለበደልከኝ ሁሉ ይቅር ባልኩህ፣ ይህን ይቅር ማለት የምትችለው ግን እናቴ ስለነበረችና እሷም አሁን ስለሌለች በእሷ ፈንታ ሆኜ ይቅር ልልህ አልችልም አሉ ደጃች ካሳ። እሳቸውን ተሳስቼ ሰድቤ ቢሆንስ ይቅር ብትለኝ ምን አለበት? ስህተት የሚባል አንድ ቀን ሁለት ቀን የተሰራ በደል ሲሆን ነው። አንተና እኔ ተተዋወቅን ጀምሮ በእናቴ ላይ ስታወርደው የኖርከውን የዘወትር መራራ ስድብ ግን እንዴት ስህተት ይባል ይችላል? እኔንም በእናቴ ላይ ስታወርደው የኖርከው ስድብ እንደዚህ ነው የሚያንገፈግፈኝ። በላሁን እሷን ዋንጫ ጨልጣት አሉ ደጃዝማች ካሳ። ደጃዝማች ካሳ ይህን እንደተናገሩ ጮሌው ወታደር ዋንጫውን ወደ ደጃቹን ድራት አስተጋ አድርጎ ጣጣ አለው። ደጃቹን ድራት ምናምን እንዳልነቃት ዶሮ ወይም መጥፋት እንደጀመረው ሻ ካንገቱና ከወገቡ ላይ ቆጠጥ ይያለ ተጭንቀትና በጻር ያን የማይወደውን ኮሶ ሲጠጣ በዚያ ያለው ወታደርና ህዝብ ሁሉ በማዘን ፈንታ በሳቅ ያወካ ነበር። ደጃቹን ድራት አንዱን ፋጋ ኮሶ ካጣራ በኋላ በል እንግዲህ እናቴን ተሰደብበት የመርከውን ኮሶ እስቲ በቃ ተተጋድከው ለወደፊቱ እስትሙትሞት ድረስ በመርኮኛ ደም በወጉ ይዛሃለሁ። በል ወደ ድንኳን ውሰዱና የሚያስፈልገውን አቅርቡለት አሉ ደጃዝማች ካሳ። ደጃቹን ድራት ከድንኳኑ ወጣ እንዳለ የተጋተው ኮሶ እንዳሸንዳው ሀባፉ ቷ ብሎ ሲወጣ ታየ። በዚያ ከነበሩት ሰዎች አንዳንዶቹ በቃ ምች መጣው የኮሶ ምታት ደግሞ አያተርፍም እያሉ ተንሸቋሸቁ። በደጃዝማች ወንድራት ላይ የተፈጸመውን የበቀል ቅጣት የሰሙ የጣቁሳ እረኞችም በህዝብ ፊት ቁሞ ኮሶ ለመጋት ማን ተሳደባለው የሰውን እናት ደጃዝማች ወንድራት ያው ቁሟል ሳባፉ ህዝብ ጠጅ ሲጠጣ ኮሶ ሞልቶ ባፉ ሰዎች ተዋጥንኩ የጀግናን እናት ሰዎች አትዝለፉ የወንድን አባት አይናችሁ ይፈጣል ቀን ይረዳውለት እያሉ ማን እንደገጠመው በማይታወቀው ግጥም በጣቁሳ ኮረብቶችና በጣና ቶካዎች ያቅራሩ ጀመር። እቴጌ መነን መማረክ። ተደጋግሞ እንደተነገረው እቴጌ መነን ኃይለኛ ብርቱና ጨካኝ ሴት ነበሩ። በአገራችን ከሳቸው ጋር ይወዳደራሉ የሚባሉ ሴቶች ተፈጥረው ነበር ቢባል በጣም ጥቂቶች ናቸው። ወንድ ለመሆን የቀራቸው ነገር ቢኖር እኛ ዘመዶቻቸው አንዳንዱን የፈረደበት ወንድ እንኳን በቁመናው እያለ የሚቀሙት የወንድነት ምልክት ብቻ ነው። በሌላው ወንድነታቸው ግን ከብዙ ወንዶች ይበልጣሉ። የልጃቸው የራስ አሊ አባት ራስ አሉላ ጉግሳ እንደ ወንድሞቻቸው እንደነ ኢማም እንደነ ማርዬ ከስልጣን ሳይደርሱ በመቀጨታቸው ቤተ ዘመድ ሁሉ ይች ወደል ወንዳውን ስታደርቀው ባጭሩ አስቀረችው እያሉ ያሟቸው ነበር ይባላል። በልጅነታቸው ወራት መሬቱን ሲረግጡት ድክ ድክ ስለሚያደርጉትና እግራቸው በተራመደ ቁጥር ሰውነታቸው ግራና ቀኝ ዘመም ዘመም እያለ ያረበርብ ስለነበር ከዚህም በላይ ቁጥር መልክ እስከዚህም ጎልቶ የማይታይበት ድፍን ድፍታቸው ምንም እንኳ ከፍተኛ የደስ ደስ ቢኖረውም አስፈሪ ግርማ ጭምር ስለነበረው አሉላ ምኗን ጣለበት ለመሆኑ ይችላል ብላችሁ ነው የማይል ቤተ ዘመድ አልነበረም። ራስ አሉላ በበሽታ ምክንያት ሰውነታቸው ደከም እያለ መስታየት ከጀመረ በኋላም አንዳንድ ፌዘኞች አረ ይሄን ሰው እየተዚች በለያዩት አንድ ቀን አፍና እንዳትገለው በጭኗ ብትጠረቅቀውስ ነፍሷ አታልፍም ብላችሁ ነው እያሉ ይቀልዱ ነበር ይባላል። ራስ አሉላ ከሞቱም በኋላ ከዚያው ከባላቸው ዘመዶች ጋር ሲኖሩ አባቱና አጎቶቹ ያለቁበት ወይም ያለቁለት ልጃቸው አሊ የዘር መስፍንነቱን ሲይዝ ስሙ የአሊ ይሁን እንጂ ስልጣኑ የራሳቸው ነበር። በኋላም ወደ ጎንደር ገብተው የቲኪነቱን ማዕረግ ከደረሱበት በኋላ ጠንካራ ባልና ጠንካራ ሰራዊት አላገኙም እንጂ በራሳቸው ድርሻ ምንም ያልጎደላቸው ደፋርና ኃይለኛ ንግሥት ሆነው ነበር። እቴጌ መነን በራሳቸው የግል ግዛት የተነሱትን ባላጋራ ደጃዝማች ካሳን ለማጥቃት በተነሱበት በዚህ ጊዜ ልጃቸው ራስ አሊ በድሮ ሚስታቸው ምክንያት የተጣሉትን ብሩ ጎሹን ለመያዝ የቻሉ መስሏቸው ወደ ጎጃም ዘምተው ህዝቡን ይዘርፉ ቤቱን ያቃጥሉ ይገርሉ ይሰልቡ ነበር። ብሩጎሹ ግን በምንም ሁኔታ ተገኝቶላቸው አያውቅ ስለነበር ያሁኑ ዘመቻም ከንቱ ነበር። አሊ ገና የጎጃምን ወሰን ሳይረግጡ ብሩ ጅበላ ወደሚባለው አምባው ወጥቶ ቁጭ ይላል። ጎጃምን ዘርፈውና ጨፍጭፈው የራሳቸውን ሰዎች ሹመው ወታደር አስፍረው ሲመለሱ ብሩ ካምባው ይወርድና ወታደራቸውን ፈሽቶ ሹሞቻቸውን ይገላል ወይም ያባረራል። በዚህ ሁኔታ የተበሳጩት ራሳሪ በዚህ ጊዜም ወደ ጎጃም ሄደው ህዝቡን በጭካኔ ሲደበድቡት በጀኬ ግሳት በኩል ካሳቋረኛ የተባለ ሽፍታ መበርታቱን የሰሙትና ያሊን ጎጃም ውስጥ በጦርነት ላይ መሆን ያወቁት የስሜኑ ደጃችቤ ሲሆን ሐሳባቸው ሌላ ነበር። ቢቀር ደግሞ ለማንም ባለጊዜዎች ገባር ሆነው መኖር አይፈልጉ ስለነበር ለራስ አሊ የነበራቸውን ታዛዥነት አልቀበልም አሉ። ራስ አሊ ብሩን ለመያዝ አለመቻላቸውን ሲያውቁ ጎጃምን ትተው ወደ አዲሱ አመጸኛ ወደ ውቤ ሲዘምቱ እቴጌም የቆለኛውን ሽፍታ የካሳን ጉዳይ ለወንድራር ትተው ከታላቁ መስፍን ከውቤ ጋር በሚደረገው ጦርነት ልጃቸውን ለመርዳት ሰራዊታቸውን አስከትተው ወደ ስሜን ተጉዘው ነበር። ደጃዝማች ካሳ ግን እቴጌ ከሚበቃው በላይ ነው ብለው የላኩባቸውን ጦር ለጥብስ አድርሰው ገለውና ማርከው ካጠፉት በኋላ ሌላ ተኪ ጦር ስላልደረሰባቸው ወደ ደምቢያ ግፋኝ ሄዱና የእቴጌ ገባር የሆነውን ደምቢያን እንደገና ዘረፉት። በደምቢያ ሳይቆሙ ጎንደር ከተማ ድረስ ገብተው አስገብረው ወደ ደምቢያ ተመለሱ። እቴጌ ከልጃቸው ከራስ አሊ ጋር ሆነው ውቤን መያዝ ሳይችሉ በተለመደው ጭካኔያቸው የደጃችቤን ግዛት ሲበዘብዙ ካሳ በግዛታቸውና በጦራቸው አዝማች በደጃች ወንድራር ላይ የሰራውን ሥራ ሲሰሙ ንዴትና ድንጋጤ አሸነፋቸው። ከዚያም ልጃቸውን ወገራ ላይ ትተው ከባለቤታቸው ከአጼ ዮሐንስ ሦስተኛ ጋር ወደ ጎንደር ተመለሱ። ጎንደር ጥቂት ቀኖች ሰራዊታቸውን ሲያደራጁ ከሰነበቱ በኋላ ከዚያ ከጥጋቸው ደምቢያ ላይ በጣና ባህር ጥግ ሆነው ወደሚጠብቋቸው ወደ ደጃች ካሳ ራሳቸው ለመዝመት ተነሱ። ደጃዝማች ካሳ በዚህ ጊዜ በጣም ብዙ ባይባልም ተቋራ ሲነሱ ከነበራቸው እጅግ የበዛ ጦር ነበራቸው። የነቴጌን አሽከሮች ሟቾችንም ነፍሳቸውን ይማር ቋሚዎችንም ያሰንበት እንጂ ደጃዝማች ካሳ ከነሱ የማረኩት ጠመንጃ እንኳ ከሺ በላይ ደርሷል። ጌታቸው ከሞቱ ወዲህ በደምቢያ ገበሬ የሆኑ ተቀምጠው የነበሩ የደጃች ክንፉ ጋሻ ጃግሬዎችና በጣቁሳ ጀግንነታቸውን ካዩ ጎበዞች ብዙዎች ደጃዝማች ካሳን ተከትለው ነበር። የደጃዝማች ካሳ የጀግንነት ወሬ በአንድ ጊዜ ነፍሶ ስለነበር ለደፋርነታቸው አቻፈሬ ሞት አይፈሬ እየተባለ ከሚነገርላቸው የአቻፈር ጀግኖች እንኳ ብዙዎች በደም ጎልበር እያቋረጡ መጥተው የደጃች ካሳ ወታደሮች ሆነው ነበር። ነገር ግን ጉዳዩ የሚፈጸመው በቁጥር ብዛት ከሆነ የደጃዝማች ካሳ ጦር ከእቴጌ ጦር ጋር በብዛት ሲመዛዘን በዚህ ጊዜም ቢሆን 150 ብሎ ለማጋነን እንኳ የሚያስደፍር ነበር። ደጃዝማች ካሳ ግን በጦርነት ስልትና በቆራጥነት እንጂ በወታደር ብዛት አያምኑ ስለነበር ያን ከተቃራኒው ኃይል ጋር ሲታይ በጣም ትንሽ የሆነ ጦራቸውን ይዘው ጸጥ ባለውና ሸሽቶ ማምለጫ በሌለው የደምቢያ ሜዳ ላይ ሆነው እቴጌን ከነሰራዊታቸው ከመጠበቅ አላመነቱም። በተለይ እቴጌ እንደ ተማራኪው ደጃዝማቻቸው ዘወትር እናትና አባታቸውን እያነሱ ሲሰድቧቸው እንደኖሩና አሁንም እየደጋገሙ እንደሚሰድቧቸው ስለሚያውቁ ቆይማ እኔ የመይሳው ልጅ ይችን ገንደፊላ ባልቴት ዋጋዋን ባልከፍላት እግዜር አልፈጠረኝም ብቻ ትምጣ እያሉ በንዴት ይጠባበቁ ነበር። ትግምንንም ቆይ ይሄ ቆለኛ ወደ እናት ወር ተመልሶ እንዳይገባ እንኳ ያቺ ኮሶሻጭ እናቱ ሙታለች እያሉ ሲዝቱ ሰንብተው የልጅ ካሳ ጦስ ተፍሮ ወደሚገኝበት ቦታ መገስገስ ጀመሩ። የቴጌ ጦር በቁጥሩ በጣም ብዙ ከመሆኑም በላይ አብዛኛው ፈረሰኛና ጦር ጋሻ ከያዘው ይልቅ ጠመንጃ ያዥ የሚበዛበት ነበር። እቴጌ መቃረባቸው እንደታወቀ እጃዝማች ካሳ የጦር መሪዎቻቸውን ወደ ድንኳናቸው አስጠሩና ምክክር ጀመሩ። መቼም የዛሬው ውጊያችን ትንሽ ጠንከር ሳይል አይቀርም፣ የሚያዋጣንም ያው የድፍረት ስራችን ብቻ ነው አሉ እጃዝማች ካሳ። ቦታው ብቻ ለኛ ብቻ አይደለም፣ ይህ ገላጣ ሜዳ ለፈረሰኛው ጦር በጣም ስለሚመቸው እንደ ጣቆሳ ያለው ቦታ ነበር የሚሆነን አሉ ቀኛዝማች እንግዳ። የለም ቀኛዝማች፣ እንዲያውም ከዚህ ምንም መሸሻ ሰሌለው ቦታ ላይ ስንገጥ መሄጃ እንደሌለው ሲያቅ ወታደሩ ቆርጦ ይዋጋል አለ ቀኛዝማች ገብርዬ። እጅስ ካሳ ፈገግ አሉና ገብርዬ ያለው እውነት ነው፣ ከዚህም በቀር ማድረግ የሚገባን ታሁን በፊት እንዳደረግነው ሁሉ ወደ መሃል ገብተን ነፍስ ነፍስ ያለውን መጣል ነው። ቆይኔ ካሳያችን ወደ ልባልሴት ከዚያ ግልብጥ ደረቷ ላይ ያን ቅዳፏን የሚያክል ቀዳዳ ሳላወጣበት አሉ ደጃዝማች ካሳ። እንግዲህ ተዚሁ ተሜዳው ላይ እንቆይ ማለት ነው አሉ ቀኛዝማች እንግዳ። ዛሬ አልንሸሽላት ኑሯል፣ እንግዲህ ወደፊት እንጂ ወደ ኋላ ማለት የለም አሉ ደጃጅ ካሳ። አረ የምን ሽሽት አለ ገብርዬ። ደጃዝማች ካሳ ሐሳባቸውን በዚህ ቆርጠው እንደተቀመጡ የቴጌ ጦር ወዲያው ደረሰ። በቁጥሩና በመሳሪያው ብልጫ ያለው የቴጌ ጦርና በድፍረትና በዘዴ ብልጫ ያለው የደጃዝማች ካሳ ጦር በጣና ባህር ድንበር ጥግ በሚገኘው ሎሃ በሚባለው ቦታ ላይ ገጠሙና የደጃች ካሳ ወታደሮች በየግንባሩ ተበታትነው በቴጌ ጦር መሃል ገቡ። ከዚያም እጅ በእጅ ሲጨፋጨፉ ቴጌ ከበቅሏቸው ላይ እንዳሉ በጦርነቱ መሃል ገብተው ሲያዋጉ ከጭናቸው ላይ በጦር ቆስለው ተማረኩ። አጼ ዮሐንስ ሶስተኛም አልቆሰሉም እንጂ ተማረኩ። አጼ ዮሐንስ ሶስተኛና የቴጌ መማረክ የሰራዊታቸውን መንፈስ ስለሰበረው ከዚህ በኋላ የነበረው የደጃች ካሳ ወታደሮች ሥራ ማባረር፣ መግደል ወይም መማረክ ብቻ ነበር። የደጃዝማች ካሳ ጦር በቴጌ ጦር ላይ ማንም ይሆናል ብሎ ያልጠበቀውን ፈጣንና ከፍተኛ ድል ካገኘ በኋላ ደጃች ካሳ በሁለቱም በኩል የወደቀውን ቁስለኛና ሬሳ አስነሱና ምርኮኞቻቸውን ይዘው ወደ ሰፈራቸው ተመለሱ። አጼ ዮሐንስና ቴጌ ምንም እንኳ በጦርነት ላይ ቢማረኩ ቴጌም የተዋበች አያት ስለሆኑ፣ አጼ ዮሐንስ በተለይ ደግሞ ከምኑም የሌሉ የሴት የጭናሽከር የአንድ ራስ መሳሪያ ከመሆናቸው በላይ ካሳ ጎንደር በቆዩበት ጊዜ ሁሉ እንደነቴጌ አንድ ቀን ሳይደፍሯቸው ልጄ ወዳጄ ብለው እንዳከበሯቸው የተለያዩ ስለሆነ ሊያዋርዷቸው አልፈለጉም። ግብር ባገቡ ጊዜም ምርኮኞቹን አጼ ዮሐንስንና እቴጌን ከላይ ለየት አድርገው አስቀምጠው ራሳቸው ቆመው ወዲያና ወዲህ እያሉ ያበሉ ያጠጡ ነበር። አጼ ዮሐንስ ተከዝ እያሉ ከምግቡም ከመጠጡም ሲሞካክሩ፣ እቴጌ ግን በጥግ ያገኙትን ሳርና ቅጠል ሁሉ እያነሱ በእጆቻቸው እየበጣጠሱ እየጣሉ ግዴታቸውን ከመግለጽ በቀር ምኑንም ሊነኩት አልፈለጉ። እጃዝማች ካሳ ወዲህ ወዲያ እያሉ ሲጋብዙ የቴጌን ሁኔታ ሰረቅ እያደረጉ ይመለከቱ ስለነበር ወደ እነሱ ቀረባሉና፣ ጌታዬ እርሶ ባይሆን ይሞክሩ፣ እቴጌ እንደሆኑ መቼም የኔ ነገር አይሆናቸውም አሉ። ከዚህ ወዲያ ምን ልትሰራ ይኖሯል አሉ እቴጌ። እሶስ ምን ሊሰሩ ነበር የመጡት አሉ ደጃዝማች ካሳ ፌዝና ሽሙጥ ባለበት ሁኔታ። እኛንስ ማረክ፣ ለመሆኑ በኋላ ምን ልትሆን ነው አሉ እቴጌ በብስጭት። ግድ የለም ስለ ነገው አያስቡልኝ፣ ለነገ አታስብ፣ ነገ ለራሷ ታስባለችና ይላል ወንጌል። ዳሩ እርሶ የተማሩት ቁርአን ነው መሰል አሉ ደጃዝማች ካሳ የቴጌ የራሳቸው የልጃቸው ምራሳሪ አባቶ ገነች ቀደም ሲል እስላሞች ነበሩ መሆናቸውን ባሽሙር ለመግለጽ በልከሳደር ይዚህ የሰጠው ቀል ድንጋይ ይሰብራል ተብሏል እውነቱን ነው እርሶስ ይዚህ ቢሰጡት አይደል በእነምን ትዋብ ወንበር ለመቀመጥ በእነሱ የክብር ስብ ለመጠራት ይበቆት አረ ለመሆኑ ነገ ምን ልትሆን ነው ዛሬ ተሳደር ነገማ ደግሞ ልጅዎን ራስ አሊናን ጥቼ ጨምርልዎታለሁ አሊናን ተልትማርክ የልጅዎን መከራ ለማየት ምን አስቸከሎት ይህን ያህል ተቸኮልም ዛሬ ተነስቼ አድራለሁ አሉ ደጃች ካሳ በማፌዝ በዳዊት ዙፋን ለመቀመጥም ታስብ ይሆናል እኮ እንዴ ለዳዊት ዙፋን ሲሆን ተናሊን ያልቀርበው ታው እግዚአብሔር ተቤት አይወድም ከዚህ ላይ ስነቶን ነው እርሶንም እኮ እንዲህ በቀላሉ የጣሎት ትቤት ነው ለመሆኑ እስቲ አንድ ነገር ልጠይቆት ቆለኛ የፍየል እረኛ ሲሉ ይኖረዋል ለመሆኑ ለእናንት መጫወቻ ሆነው የሚገኙት የሰለሞን ልጆች አያት ዳዊት ምን ነበር በግረኛ አልነበረም እሱ በተወለደበት አካባቢ ተፍየል ይልቅ በግ ይረባ ስለነበር የበግረኛ ነበር ቋራ ቢወለድ ኑሮ ደግሞ ቋራ የፍየል አገር ስለሆነ የፍየል እረኛ ይሆን ነበር ቅኔ ስለማያውቁ ነው እንጂ ጎንደር ሳይሞትና ሳይቀበር የሰለሞን ዘሮች እናንተ መጫወቻ ሳይሆኑ በኢያሱ አዲያም ሰገድ ጊዜ ነበረ ክፍለ ዮሐንስ የተባለ ሊቅ ስለ እረኞች ትልቅ ሰውነት የተቀኘውን ቅኔ ብነግሮት ደስ ባለኝ ነበር አሉ ደጃዝማች ካሳ ለመሆኑ ልብህ ተዚያ ላይ ተንጠራርቶ ነው ያለ ማለት ነው አሉ እቴጌ በንዴት አየርሶ ነገር ሙተው ቢቀበሩም ሬሳው ሳይሰርበኝ አይቀርም ምን ቀረኝ መሰሎት አጼን ከነቴጌያቸው ማርክ ያለው ግንቡ ባዶ ነው አሁን እጄ የወርቁን ዘውድ በራሴ ላይ ብደፋው ማን ይከለክለኛል በጉልበት ድሮስ የሚነግስ ጉልበት ያለው ነው እንጂ ጉልበት የሌለውንማ የምትሰሩትን እናየለ ጉልበትህንስ ማናየልህና አሉ እቴጌ በብስጭት ይበሉ አሁን አርፈው ይቀመጡ ለመሆኑ በማን እጅ ሆነው ነው እንደዚህ የሚያፌዙት በቃ መኮኛ አይኖት እግዚአብሔርን ታልፈራው እንደዚያ ጉረኛ ደጃዝማች ኮሶ ብግቶ እንኳ ሊያደርጉት የሚችሉ ስለሌለ ዝም ቢሉ ይሻሉታል የርሶን አሊ እኔ ካሳ አፈራ እንዳይመስሎት እግዚአብሔርን ፈርቼ እንጂ አሊን ፈርቼ ያከበርኩት እንዳይመስሎት አሉ ደጃዝማች ካሳ ያ ክፉ ቁጣቸው ብልጭ ብሎባቸው እቴጌም ካሳን ቀና ብለው ካዩ በኋላ ንዴታቸውን ውጠው ከጥጋቸው ሳራ ነሱና እየቆራረጡ መጣል ጀመሩ ደጃዝማች ካሳም ወደ አጼ ዮሐንስ እየተመለከቱ ጌታዬ እርሶ ደግሞ ተነዚህ ግፈኞች እየተደረቡ ለምን ይገኛሉ ተስልጣኑ የሉ ተምኑ የሉ አሁንም ቢሆን እኔ ጠላቴ አልሎትም አባቴ ነዎት ምርኮኛዬ አይደሉም የሚፈልጉትን አደርግሎታለሁ የነራስ አሊ መሳሪያ እንደማይሆኑ ቃል ተገቡልኝ እርሶን ተዚህ የማጉላላበት ምክንያት የለም ተባለ ቤቴ አልለይም ታሉ ደግሞ አልከለክሎትም አሉ ስላከብርህኝ እግዚአብሔር ያክብርህ ስለመሄዱ ግን ተባለ ቤቴ ጋር በደናው ዘመን አብረን ኑረን በመከራ ጊዜ እንዴት እንለያያለን ተሆነ አብረህ ልቀቀን እንጂ አሉ አጼ ዮሐንስ ደጃዝማች ካሳ ቁጣቸው ትጋረባቸውና ወዲያና ወዲህ እየተወናጨፉ በመከራ ጊዜ እኔ ካሳ መከራ ነኝ እንዴ እኔ በኢትዮጵያ ላይ ተዘርግቶ የኖረውን የመከራ ደመና የምገፍ እንጂ የመከራ ጊዜ ማመጣ አይደለሁም የኢትዮጵያ መከራ በቃ ሊያልፍ ነው መከራዎቿም እናንተ ነበራችሁ አሁን መከራ የለም ተሚስቴ አልለይም ስለሚሉት ግን የዋሻ ውስጥ ኑሮ አልነጎትም ከባለቤቶ ጋር ይቀመጣሉ እንደ ማንኛውም ሰው ሚስቶ የሚፈጩትን እንጀራና ሽሮ እየበሉ ይቀመጣሉ አሉ ቆይ እንጂ ልጄ የምልህን ስማኝ እኔ አንተ መከራ ነህ አላልኩም በተማረከ ሰው ግን ማንም ቢማርከው ምርኮኛ መሆኑ ብቻ ራሱ መከራ ነው ኃጢአተኞች በእግዚአብሔር ፍርድ ወደ ሲኦል ይገባሉ እንግዲህ ፈራጁ እግዚአብሔር ስለሆነ እነዚያ ኃጢአተኞች በመከራ ላይ ያልወደቁም ይባላል አሉ አጼ ዮሐንስ በርጋታ እሱ እውነት ነው አሉ ካሳ ገብ ብለው እቴጌ አሁንም ሳሩን እየበጣጠሱ ይጥሉ ነበር። እመቤቴ ሳሩ ምን አረገ? ይልቅስ ጉዝጓዙን በከንቱ አይጨርሱት አሉ ደጃች ካሳ እቴጌን አውቀው ለማናደድ። እህ አሉ እቴጌ በንዴት ልባቸው ቆስሎ። በዚህ መካከል ባላቸው ደጃች ካሳ የማረኳቸውን አያታቸውን ለማየት ተጨንቀው በሌላ ድንኳን ውስጥ የቆዩት ወይዘሮ ተዋበች ወታደሮችና አገልጋዮች እያጀቧቸው ፈራ ተባያሉ ወደ ድንኳኑ ገቡ። ከዚያም ወደ እቴጌ ቀርበው ጉልበታቸውን ሲስሟቸው እቴጌ እንዲያውም እንደማፈልቻ የተነፉናቸው አሁን ደግሞ ይብሱኑ ተነፍተው ወይዘሮ ተዋበችን ቀና ብለው እንኳን ሳያያቸው ሳራቸውን በእጆቻቸው እየበጣጠሱ ዝም አሉ። ወይዘሮ ተዋበች ቀና ብለው ቆመው ጥቂት ካመነቱ በኋላ የአጼ ዮሐንስን ጉልበት ሳሙ። አጼ ዮሐንስም በግራ እጃቸው ወይዘሮ ተዋበችን ቀና ካደረጉ በኋላ ወጤነካ ከንፈራቸውን በቀኝ እጃቸው መዳፍ ጀርባ ጠረግ አድርገው ግራ ቀኝ ጉንጮቻቸውን ሳሙና ተዋቡ በጣም ደህና ነሽ አሉ። ደህና ነኝ እናንተስ እንደምን ናችሁ አሉ ወይዘሮ ተዋበች በእፍረት የሚናገሩት ጠፍቷቸው። እኛንማ እያየሽን አይደል አሉ አጼ ዮሐንስ። ከዚያ ያለው ሁሉ እንደማኩረፍ ቃጥቷቸው የነበሩት ደጃች ካሳ እንኳን ጭምር በአጼ አነጋገር በሳቅ አወኩ። እህ እውነቴን እኮ ነው እንግዲህ እኛን ራባችሁ ጠማችሁ ታረዛችሁ ይሉናል እንጂ ሌላ ምኑን እንጠየቃለን አሉ አጼ ዮሐንስ። እሱ ደግሞ አርፋ አይበሉም ምን ያስቀባጥሮታል አሉ እቴጌ በቁጣ። አጼ ዮሐንስም ምንም ሳይተነፍሱ እቴጌን ሰረቅ አድርገው አይተው ጭጭ አሉ። ልጅ ካሳ ግን እመቤቴ ይህ እኮ የኔ ድንኳን እንጂ የጎንደር ግንብ አይደለም። በዚህ ውስጥ ማንም እንዲናገር ወይም እንዳይናገር የማዘው እኔ ነኝ። እስካሁን እርሶና ልጆ በገራሙ ሰው ላይ ስትቀልዱ ኖራችኋል። ዛሬ ግን በእኔ በልጃቸው እጅ ስላሉ እንደፈለጋቸው ይናገሩ አሉ። ከዚህ በኋላ ደጃች ካሳ ወንበር አስቀርበው በአጼ ዮሐንስ ጥግ ተቀመጡና ወይዘሮ ተዋበችን ከቆሙበት ጠርተው ወደ እሳቸው ቀረብ ሲሉ ተዋበች ከፋሽ? እንግዲህ እግዚአብሔርን አታስቸግሪው። ባልሽን ለማጥፋት የሚፈልጉ እሚታና የሚስቱን እሚታ የሚማርክ ባል ሰጠሽ። ነገ ደግሞ አባትሽ ይማረኩ ይሆናል። በአንዱ ቆርጠሽ ነገሩን ታልቻልሽው ለሁሉ አዝነሽ አይሆንም። እቴጌ እኮ የመጡት እኔን ገለው ወይም ማርከው እንዲያውም ቢቻል ለማሰቃየት ምርኮውን ይመርጣሉ። ማርከውኝ ለመመለስ የአብድ ደጃዝማቻቸው እንደመከራቸው እጅግሬን ለመቁረጥ ነበር አሉ። እግዚአብሔር ያዘዘው ብቻ ሊሆን እኔን ምን አገባኝ አሉ ወይዘሮ ተዋበች። ከዚያም ፉከራው ቀረርቶ ሲደባለቅ ውሎ አመሸ።
ታጠቅ ብሎ ፈረስ ካሳ ብሎ ስሙ ባርባር ይሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድን ሰው ሞተ። አይመዩ ቱርክ ባይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር። እመዩ ቱርክ ባይ የምሸሽ ነው። አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ሞሱ ሲጠጣት። እመዩ ቱርክ ባይ የምሸሽ ነው።
ክላላ ፕሮግራማችን በዚሁ ይተናቀቃል።